مصحف كزيه يتنسى من بلو يلال لال فلغوين منون كن يلال تغنيو هاي دلم دي لال فلغوين تغنيو هلا چنم جيتان يا غنينو سو سلا فلغنو اكزابير بمزو ببزو منغد لسووچ يتغلصا راسون سيغلص نبر سياستواوك نبر بمچرشا راسو سغا لبسو دزي مدر ممطات ودده ليجون عندي يا ليجون ከሥላሴ አካል አንድ የሆነውን ኢየሱስ ክርስቶስን ወደዚህ ምድር ላከ እና ኢየሱስን ማወቅ እግዚአብሔርን ማወቅ ነው እንደውም ይሄ ያልገባው ፊሊጶስ ታውቃላችሁ ዮሐንስ ወንጌል ምዕራፍ 14 ላይ ብዙ ከሱ ጋር ከቆየ በኋላ ጥያቄ ጠየቀ ጌታ ኢየሱስን ምን ብሎ ነው የጠየቀው እባክህ አብን አሳየን ጌታ ምን ብሎ መለሰለት አንተ ፊሊጶስ እስከ ዛሬ ድረስ ካንተ ጋር ስኖር አታውቀኝም እኔ አየ አብን አየ አለው ክርስቶስን ማወቅ ክርስቶስን ማየት እግዚአብሔር አብንም ማየትና ማወቅ ነው እግዚአብሔር ራሱን የገለጸበት ብዙ ስሞች አሉት ስሞቹ ብዙ ከመሆናቸው የተነሳ ዝርዝሮ መጨረስ አይቻልም በጣም በጣም ብዙዎች ናቸው አሁን ባነበብነው ቦታ ግን የተከሰው እኔ ነኝ አይ አም ሁ አይ አም ኤሚሎስም የከበረ ስም ነው እንደውም አይሁዶች በዕብራይስጥ መጽሐፍ ይሄ ቃል መጀመሪያ የተጻፈው ኢዬ አሸር ኢዬ ተብሎ ነበር ኢዬ አሸር ኢዬ ይሄንን ቃል ወደ ሂብሩ አራት ቃላት አላቸው የድሮ ሂብሩ ቫውልስ የለውም አናባቢ የለውም ኮንሶናንት ነው አናባቢ ስለሌለው ቃሉ አራት ብቻ ነው ታውቃላችሁ ብዙ ጊዜ አንዳንድ መጻፎች ላይ አይታችሁ ሊሆን ይችላል ያህዌ የሚለውን ሲጻፍ ዋይ ኤች ደብሊው ኤች ተብሎ ነው አይደለ ያህዌ ስም ነው ግን ቫውል የለውም ልታነቡት ድምፅ ሊሰጠው አይችልም ከዚህ የተነሳ ከሌላ የእግዚአብሔር ስም ቫውልስ አመጡ አዶናይ ከሚለው ኤ አመጡ ከሌላው ደግሞ የእግዚአብሔር ስም ከኢሎሂ ከሚለው ኢን ወሰዱ ያህዌ የሚለው ስም የተጻፈው እንደዛ ነው ያህዌ ያህዌ አማርኛም ላይ ያለ ኢሎሂ ወይንም ያህዌ ብለውታል እና መደበኛው እዚህ አሁን ያነበብኩት ጥቅስ አካባቢ እንኳን ይሄንን ቃል ይጠቅሳል ወደ 16ኛው ሴንቸሪ ላይ በሚደርስበት ጊዜ ደግሞ እነ ኪንግ ጀምስ ሌሎቹ የእንግሊዘኛ ቨርዥኖች ብቅ ማለት ሲጀምሩ ያንን ዋይን ወደ ጄ ለወጡትና ጂሆቫ የሚለው ስም ያህዌ የሚለው ነው ያ ኦሪጅናሊ አራት ቴንታትራም ይባሉ ምንድነው አራት ፊደሎች ብቻ ነበሩ ዋይ ኤች ደብሊው ኤች ማለት ነው ጌታ ኢየሱስ ክርስቶስ ከመወለዱ ከመምጣቱ በፊት 250 ዓመት ቀድሞ ወይም ደግሞ ካሁኑ ካየነው ዝርዝሩን እንተውና ከ2500 ዓመት በፊት አሌክዛንድሪያ ውስጥ የግብጽ ፈርዖን አንዱ ሰባ ራባይ የአይሁድን የሃይማኖት መሪዎች ሰብስቦ የመጽሐፍ ቅዱስ ከዕብራይስጥ ወደ ግሪክ ቋንቋ እንዲተረጎም አድርጎልን ነበር እና በግሪክ ቋንቋ የተተረጎመው መጽሐፍ ቅዱስ ብሉይ ኪዳን ሰባ ሰዎች ስለተረጎሙት ዛሬም በጣም ትልቅ አውቶሪቲ ነው ለብዙ ነገር የሚጠቀሰው እሱ ነው ሴፕቱጀንት ይባላል ሴፕቱጀንት ሴፕቱጀንት ሲተረጎም የግሪክኛው ትርጉም ላይ ይሄ አይ አም ሁ አይ አም ወይም እኔ ነኝ የሚለውን ቃል ኢጎ አይ ሚ ብለው ተረጎሙት ኢጎ አይ ሚ እና ኦሪጂናሊ በዕብራይስጥ ግን ያው ነግሬያችኋለሁ ኤ አሸር ይሄ ነበረ ቃሉ በብዙ ትርጉም የመጣ ነው እና የከበረ የከበረ ስም ከመሆኑ የተነሳ አውሮች ይሄንን ስም እንኳን አይጠሩትም። እንደውም መጽሐፍ ቅዱሳችሁ የምትመለከቱ ብዙ ቦታ ይሄ ስም ባለበት ቦታ ጌታ የሚል ወይም አዶናይ የሚለውን ስም ይጠቀማሉ። እንግሊዘኛው አይታችሁ ከሆነ ካፒታል ኤል እና ሎርድ፣ ጌታም እንዲህ አለ ሎርድ የሚል ነው የጻፉት። ቃሉን እንኳን እንደኛ በቀላሉ ሊደፉት አይፈልጉም። እንደውም የእግዚአብሔርን ስም በከንቱ አትጥራ ይላል አይደለ መጽሐፍ ቅዱስ? የእግዚአብሔርን ስም በከንቱ አትጥራ። ከዚህ የተነሳ ይህንን የከበረ ቃል ቢጠሩ ስለሚከብዳቸው ነው ወደ ሌላ ጌታ ወደሚለው ቃል አዶናይ ወደሚለው ሰብስቲቱት የሄዱበት ምክንያት። የእግዚአብሔርን ስም እንዲሁ በከንቱ አያደርጉም። እንደውም አስተማሪዎቻቸው፣ መሪዎቻቸው ሶስተኛው ዓመተ ዓለም ላይ ስርድ ምዕት ዓመት ሶስተኛው ምዕት ዓመት ስርድ ሶስተኛው ቢሲ ማለት ነው። እዛ ላይ በዛ ዓመት ተሰብስበው ትልቅ ትእዛዝ አስተላልፈዋል። የአይሁድ ሕዝብ በሙሉ ይህንን ያህዌ የሚለውን ቃል እንዳይጠራ የከበረ ስም ከመሆኑ የተነሳ። ዛሬ እኛ ለምንም ነገር እንጫወትበታለን አይደለም? እና ያን አክል የከበረ ስም ነው ማለቴ ነው። አሁን በአዲስ ኪዳን ደግሞ ቅድም እንዳነበብኩላችሁ አይሁዶች እንዲቆጡ ያደረገ ይህንን የከበረ ስም ጌታ ኢየሱስ ክርስቶስ ጠራው። ብዙ ቦታ ነው የጠራው። አሁን ያቺ ሴት ምዕራፍ አራት ዮሐንስ ወንጌል ላይ ያለችው በሚያወራት ጊዜ ካለችው ነገር አንዱ የምታስታውሱ ከሆነ ክርስቶስ ሲመጣ ይህን ሁሉ ይነግረናል፣ ክርስቶስ እንደሚመጣ ያውቁ ነበረ። አይሁዶችም ክርስቶስ መሲህ ይመጣል ብለው ይጠብቁ ነበረ። እና ምን አላት? አያም ሂ፣ እኔ እሱን ነኝ፣ የምትጠብቁትን መሲህ ነኝ ብሎ ነው ያናገራት። አይሁዶች ሲቆይ ብዙ መጽሐፍ ቅዱስ ውስጥ በእንግሊዝኛው ላይ አይደለም ራይስቶ ላይ ብትሄዱ ታገኙታላችሁ። ይህንን ስም እኔ ነኝ የሚለውን በዕብራይስጥ አኒሁ ብለው ነው የጠሩት። አኒሁ ዕብራይስጥ፣ እንደገና ክርስቶስ በነበረበት ጊዜ አረማይክ ነበር አብዛኛው ቋንቋ፣ አረማይክ ግሪክ። ክርስቶስም አረማይክ እና ግሪክ ተናግረዋል። እንደውም ስንቶቻችሁ ዘ ፓሽን የሚለውን ፊልም አይታችኋል? ዘ ፓሽን ቃላቱ ሁሉ ምን ነበረ? ቃላቱ ሁሉ ምንድን ነው? አረማይክ ነው። በአረማይክም ልነግራችሁ ነው፣ አኒሁ ዕብራይስጥ ነው። ወደ አንድ ሁናቴ ልሄድ ልውሰዳችሁ። ጌቴሴማኒ ውስጥ እነኛ ይሁዳ እየመራቸው ሊይዙት የመጡ ሰዎች መጡ፣ ተሰብስበው ማለት ነው። ኩንፍንፍ ልብሳቸውን ለብሰው ሁሉም ወታደሮች ያስከትለው መጡና ማን እንደሚፈልጉ ሲጠይቋቸው ኢየሱስን ነው የምንፈልገው አሉት። ያው መሲህ ነኝ ያለውን ኢየሱስን እንደሚፈልጉ ነገሩት። ስንቶቻችሁ ታስተውላላችሁ? ቃላቱ ሁሉ አረማይክ ነበረ። የዘ ፓሽን ምንድን ያላቸው ኢየሱስን ሲሉ አናሆ አላቸው። እኔ ነኝ ማለቱ ነው። አናሆ፣ አናሁ፣ አኒሁ ዕብራይስጥ ነው። አናሆ፣ አናሁ አረማይክ ነው። ኢጎ አይሚ ግሪኩ ነው። መጽሐፍ ቅዱስ በግሪክ ነው የተጻፈው፣ አዲስ ኪዳን በሙሉ ማለት ነው። እና ልናውቀው የሚገባ ስም ነው፣ እኔ ነኝ። ይህን ሲል ምን ማለቱ ነው? አኒ የሽዋ ያህዌ ማለቱ ነው። ለሴትየዋ ደግሞ እንዳለው አያምሂ እንዳላት መሲሁን እንደሚጠብቁ ስትናገር አኒ የሽዋ ሐማሽያ ማለቱ ነው። ያ ክርስቶስ የተባለው መሲሁ፣ መሲሁ እኔ ነኝ ማለቱ ነው። ይሄ አስደናቂ ስም ነው። በጣም የከበረ ስም ነው ልላችሁ ነው። እግዚአብሔር ራሱን የሚገልጽ አምላክ ነው። ያው ስለ አብርሃም ነግሬያቸዋለሁኝ። ራሱን ለሰው ልጆች ደግሞ ለመግለጥ ከመፈለጉ የተነሳ ክርስቶስ እንደመጣ ነግሬያቸዋለሁኝ። ክርስቶስን ማወቅ አብን ማወቅ እንደሆነም ነግሬያቸዋለሁኝ። እግዚአብሔር ግን ብዙ ስሞች አሉት። ጠቃቅሰልን ጨርሳቸው አንችልም። አንዳንዶቹን ጣል ጣል አድርግላችሁና የትምህርታችን ትኩረት ግን እኔ ነኝ ያለው ላይ ይሆናል። አንደኛው መጽሐፍ ቅዱስ ውስጥ ያለው መጀመሪያ የተገለጸው የእግዚአብሔር ስም መጀመሪያ የተጻፈው የእግዚአብሔር ስም ኤሎሂም የሚለው የእግዚአብሔር ስም ነው። ዘፍጥረት አንዳንድ ላይ እግዚአብሔር በመጀመሪያ ይላል አይደለም? ስንቶቻችሁ ታውቃላችሁ? በጣም ቀላል ነው። እግዚአብሔር በመጀመሪያ ይሄ እግዚአብሔር የሚለው ቃል ኤሎሂም ነው። ከፍጥረቱ ጋር ተያይዞ የተጻፈ ቃል ነው። ብሉይ ኪዳን ውስጥ 2570 ጊዜ ተጽፏል። ከፈጣሪነቱ ጋር የተያዘ ስም ነው፣ ግን ብዙ ቦታ አለ። እንደውም በዘፍጥረት ላይ ሌሎችም ኤርሊ የምታዩት ቃለ ቦታዎች ላይ እግዚአብሔር የሚለው ቃል ሁሉ ኤሎሂም ተብሎ ነው የተጻፈው። ኤሎሂም ግን ፕሉራል ነው። ፕሉራል ማለት የብዙ ቁጥር ነው፣ የብዙ ቁጥር ስም ነው፣ የብዙ ቁጥር። እግዚአብሔር አንድ ነው የምንለው አይደለም፣ ግን ኤሎሂም የብዙ ቁጥር ስም ነው። ከኤሎሂም የመጀመሪያውን ሁለት ፊደል ውሰዱ፣ ኢኤል ኤል። ስንቶቻችሁ ለልጆቻችሁ ኤል ያለበት ስም ታወጣላችሁ? አይደለም፣ የእግዚአብሔር ስም ነው፣ ግን ሲንጉለር ነው፣ ነጠላ ቁጥር ነው ማለት ነው። ያን ቁጥር ነው። ኤሎሂም ግን የብዙ ቁጥር ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ይኸው ብዙ ቁጥር ነው እግዚአብሔር የሚለው። ግን ብዙ ቁጥር እንደሆነ ከሆነ ደግሞ ሁለት ሰዎች አሁን አንድ ነገር ቢሰሩ አንድ ነገር ቢፈጥሩ ፈጠሩ ነው የሚባለው አይደለም እንዴ? ይሄ ግን የሚለን ምንድን ነው? ብዙ ቁጥር ነው ነገር ግን ፈጠረ። ይኸው የስላሴን ሚስጥር ነው የሚያሳየን። ስለ ስላሴ እዚህ ቤተ ክርስቲያን አዲስ የመጣችሁ ተጎድታችሁ ይሆናል። ሁሉን ወደኋላ ሄዶ ማስተማር አይቻልም እንጂ ለብዙ ሳምንት ተምረናል ማለቴ ነው። ስላሴን ጉዳይ ታያላችሁ። እንደውም ወረድ ብሎ ስታየው ወደ ቁጥር 26 ዘፍጥረት አንድ ላይ የሚለው ምንድን ነው? እግዚአብሔር ምንድን ያለው? ኤሎሂም ያለው ምንድን ነው? ሰውን በመልካችን እንደ ምሳሌያችን ልፍጠር አለ። እንፍጠር ነው ያለው። ኤሎሂም የብዙ ቁጥሩ ነው። ግን ሶስት ሰዎች እንደምናስቀምጠው እንደዛ ደግሞ እንዳይደረግ አንዳንድ ምስሎች ላይ ኢትዮጵያ እንደሚታየው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ነው አንድ ነው። ይሄ ስላሴ ሚስጥር ነው። ስላሴን ትምህርት ካልተማራችሁ ብዙ አይገባችሁም። ብዙም ደግሞ የተሳሳተና የተዘበራረቀ አምላክ አለ። የክርስቲያን አምላክ ስሉስ አምላክ ነው። ሶስትነት ያለው አንድነት ነው። ሶስት የተለያየ ፐርሶናሊቲ ማለት ነው። ይሄ በደንብ ሊገባን ያስፈልጋል። መጽሐፍ ቅዱሳችን እያነበብን ስንሄድ ግን ኤሎሂም ብቻ ሳይሆን አሁን እዚሁ እንኳን ዘጸአት ምዕራፍ 3 ቁጥር 14 እና 15 ላይ ታገኙታላችሁ። የአባቶቻችሁ አምላክ የሚል እንግዲህ አባቶቻችሁ ሲባል አብርሃም፣ የእነሱ ታሪክ የሚጀምረው ከአብርሃም ነው፣ ይስሐቅ፣ ያዕቆብ እና የአባቶቻችሁ አምላክ ላከኝ በል ነው የሚለው። እግዚአብሔር ከሚታወቅበት ስሙ ደግሞ አንደኛው የአባቶቻችሁ አምላክ የሚለው ነው። የአባቶቻችሁ አምላክ ይሄ ኤል የሚል እግዚአብሔር የሚለው ስም የታወቀ ነው። ከዚህ የተነሳ ይሄን ተከትሎ ኤል ያለበት ሌሎችም እግዚአብሔር ብዙ ስሞች አሉት። አሁን አንድ ሁለት ነገርኳችሁ። እኔ ነኝ ከሚለው ሌላ የነገርኳችሁ ምን አለ? ኤሎሂምን ነገርኳችሁ። እንደገና ኤል ለብቻውም የእግዚአብሔር ስም መሆኑን ነገርኳችሁ። የተያዙ ደግሞ አብረው ያሉ ስሞች አሉ፣ ፕሬዲኬት ያላቸው፣ ተከታይ ያላቸው። አንዳንዶቹን ልንገራችሁ። ኤልሻዳይ አይደለም እንዴ? የእግዚአብሔር ስም ነው። ኤል አለበት። ልብ አድርጉ፣ ሁሉን ቻይ ማለት ነው። ለአባቶች የተገለጸው በዚህ ስሙ ነው። ጥቅሰታቸዋለሁ መጽሐፍ ምችሉ ጻፉት። ለማንበብ ግን ጊዜ ስለሚፈጅ በጣም ብዙ ጊዜ የሚወስድ ትምህርት እንዳይሆንብን እያንዳንዱን ጥቅስ አላነብላችሁም። ዘጸአት 6:3 ላይ ዘፍጥረት 17 ከአንድ እስከ ሁለት ለአብርሃም ኤልሻዳይ ነኝ ብሏል። ሁሉን ቻይ ማለት ነው። ሌላም ስም ልንገራችሁ፣ የእግዚአብሔር ስም። እግዚአብሔር ብዙ ስሞች አሉት ብያችኋለሁኝ። ኤል ኤልዮን ዘ ሞስት ሃይ ጋድ ማለት ነው። ዘ ሞስት ሃይ ጋድ፣ ከፍ ያለው አምላክ። እግዚአብሔር ከፍ ያለ የከበረ አምላክ ነው እና ያን ማለት ነው። ኤል ኤልዮን ጥቅስ ልስታችሁ። አሁንም አላነብላችሁም፣ ግን የት ቦታ እንደተጻፈ ለማየት የምትፈልጉ ካላችሁ ዘውልቁ 24:16 ሁለተኛ ሳሙኤል 22:14 ላይ መዝሙር 18:13 ላይ ታገኛላችሁ። ዘፍጥረት 14ም ላይ ልታዩት ትችላላችሁ፣ ከ19-20 ድረስ። አሁንም ሌላ ስም ልስታችሁ፣ ኤል ኦላም ጎድ ኦፍ ኢተርኒቲ ማለት ነው። የዘላለም አምላክ እግዚአብሔር የዘላለም አምላክ ነው። ሁሉ ነገር ያልፋል። እግዚአብሔር መጀመሪያ የለውም፣ መጨረሻም የለውም። እግዚአብሔር ነበረ አይባልም። እግዚአብሔር ሁል ጊዜ እኔ ነኝ ያለ አምላክ ነው። ሁል ጊዜ በአሁን ጊዜያት የሚኖር ነው። ሁሉን አሳልፎ ይኖራል። ይሄ ስሙ እግዚአብሔር ያህዌ የሚለው የማንም እርዳታ ሳያስፈልገው እግዚአብሔር በራሱ ሕይወት እንዳለው ይኸው። አንቺ ሕይወት አለሽ፣ አንቺ ሕይወት አለሽ፣ አንተ ሕይወት አለ፣ እኔም ሕይወት አለኝ። ግን በራሳችን አይደለም፣ ተሰጥቶን ነው። እንኳን እኛ አዳምና ሔዋን እንኳን ይሄ ገበያ ኢትዮጵያ ውስጥማ ማለት ነው ያለው፣ ከየትም ሀገር ይልቅ ሳይኖር እዛ ሳይበዛ አይቀርም። ደሚስ በየቦታ ያለ ደሚስ ታያላችሁ፣ ከላስቲክ ነው የሚሰሩት። ግን እግዚአብሔር ሰውን የሰራው ከአፈር ነው። ከአፈር የተሰራ ደሚ ነበረ አይደለም እንዴ? ምን ከየት አገኘው ህይወትን? እግዚአብሔር ባፍንጫው እፍ አለበት። አዳምም ሕያው ነፍስ ሆነ ይላል ዘፍጥረት 2:7 አይደለም እንዴ? ማንም ሰው ከራሱ አላገኘውም። እግዚአብሔር ግን በራሱ ነው ህይወት የሚለው። የማንም እርዳታ አያስፈልገውም። እግዚአብሔር ያለ ማንም እርዳታ በራሱ መኖር የሚችል አምላክ ነው። ዘላለማዊ ነው። ስለዚህ እግዚአብሔር ዘላለማዊ አምላክ ነው። ኤል ኦላም፣ ኤል ብርዝ፣ ጎድ ኦፍ ዘ ካቨናንት፣ የቃል ኪዳን አምላክ ነው። ሌላ ስሙ ነው የነሰጠዋችሁ 9:46 ኤልሮኢ ብሎቻችሁ ውይም፣ እንደውም አንድ መዝሙር ነበር አድሮ የሚያየኝን አየሁት የሚል ማለት ነው። ኤልሮኢ ያቺ ሴት ታውቃላችሁ፣ ከቤት ተባራ መንገድ ላይ ያው እግዚአብሔርን አየሁት ብላ እንዳለች ማለት ነው። የሚያየኝ አምላክ ማለት ነው። ዘፍጥረት 16:13 ላይ ታገኙታላችሁ። ይበቃል። ሌላው የከበረ ስም ቅድም እንዳልኳችሁ ሊጠሩት እንኳን የማይችሉት ያህዌ የሚለው ስም ነው። ያህዌ እና በእንግሊዝኛ ጆቫ የሚለው ማለት ነው። ከዚህም ተያይዞ ፕሬዲኬት ኖሮት እግዚአብሔር ብዙ ስሞች አሉት። ያህዌ፣ ያህዌ ጅሬ እብራይስቱን ነው። ያህዌ ጅሬ እንግሊዝኛ ትንሽ ለወጥ አድርገውታል። አንዳንድ ጊዜ ጂሆቫ ጃራ ይባላል። እንደውም ጥሩ መዝሙር ነበረ። አንዳንዶቻችን እኛ እኔና ውይብ ሌሎች ድሮ ስለምንዘምረው እናውቀዋለን። ጂሆቫ ጃራ የሚል አይደለም? ምን ነበረ መዝሙር? ጂሆቫ ጃራ ማይ ፕሮቫይደር ሂዝ ግሬስ ኢዝ ሰፊሽንት ቱ ሚ ይላል አይደለም? ጂሆቫ ጃራ ኬርስ ፎር ሚ የሚል ነው። እና እግዚአብሔር ፕሮቫይደር ነው። እግዚአብሔር ሁሉን ታውቃላችሁ አይደለም? ለአብርሃም ሊሰዋ ሲሆን ይስሐቅን ምንድን ነው የት አለ መስዋዕቱ ብሎ በሚለው ጊዜ የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። እግዚአብሔር ሁሉን ነገር ፕሮቫይድ የሚያደርግ አምላክ ነው እና ያንን ስም ታገኛላችሁ። ዘፍጥረት 22:14 ጂሆቫ ኒሲ The Lord is my banner. እግዚአብሔር ዓላማዬ ነው ማለት ነው። ይህንንም ዘጸአት 17:15 ላይ ታገኙታላችሁ። ዓላማ ማለት ተስፋዬ ጋቢ ሰው ጥሩ እኮ መዝሙር አውጥቷል። ዓላማ ይዞ ምንድን ነው? የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ አይደለም እንዴ የሚጓዝ? በዚህ ነው ብዙዎቹ የእግዚአብሔር ሰዎች ድል የነሱት። በዚህ ዓላማቸው ነው። በብርታታቸው አይደለም፣ በጉልበታቸው አይደለም፣ በመሳሪያዎቻቸው አይነት አይደለም። ነገር ግን እግዚአብሔር ዓላማቸው ሆኖ ነው። በዛ ዓላማ ስር ስለተዋጉ ነው ማለት ነው። ያህዌ መቅደስ The Lord sanctifies. የሚቀድስ አምላክ ነው። እግዚአብሔር ይቀድሳል፣ ይለያል። ይህንንም ዘጸአት 31 ቁጥር 13 ላይ ያለው ነው። አማርኛ ላይ አታገኙት ይሆናል፣ ግን እንደዛ ነው ጥንቱ ላይ የተጻፈው። ያህዌ ሻሎም ሁላችሁ የምታውቁት ቃል ነው። ፒስ ኦፍ ኬክ ምን ማለት ነው? The Lord is my peace ማለት ነው። እግዚአብሔር ሰላሜ ነው። The Lord is peace. እግዚአብሔር ሰላም ነው። እና ያህዌ ሰባዖት ያ ደግሞ እግዚአብሔር ሰባዖት ማለት ነው። The Lord of hosts ወይም ደግሞ የሰራዊት ጌታ። ስሙ በጣም ደስ ይላል። አንደኛ ሳሙኤል 1:3 ኤርሚያስ 11:20 አንደኛ ሳሙኤል 17:45 ላይ ብታነቡ ይሄ ነው። ሌላው ብዙ ጊዜ የምትወዱት መዝሙረ ዳዊትም ላይ የተገለጸው ስሙ አለ። ያህዌ ሮሂ እግዚአብሔር ምንድን ነው? እረኛዬ ነው። ያህዌ ሮሂ። ሌላው ያህዌ ጽድቅኑ ይሄ ያህዌ ጽድቅኑ The Lord is our righteousness ማለት ነው። ጽድቃችን ማን ነው? ስለ ጽድቅ በቅርቡ ብዙ እዚህ ቦታ አስተምሬያለሁኝ እና እስከ እንትን ስንማር ከጢሞቴዎስ እና ይሄኛው እግዚአብሔር ጽድቃችን እንደሆነ የሚናገር ነው። ኤርሚያስ 33:5-6 እንደገና ምዕራፍ 33:16 ላይ አለ። ያህዌ ሻማ ከ ኢየሩሳሌም ጋር ተያይዞ የተነገረ ስም ነው። The Lord is there ማለት ነው። እግዚአብሔር በዚያ አለ። እግዚአብሔር የሌለበት ቦታ አለ? እዚህም ቸርች አለ አይደለም? ጀሆቫ ሻማ ነው። እና ለኦሪጂናሊ ለኢየሩሳሌም የተነገረ ቃል ነው። ሕዝቅኤል ምዕራፍ 48:35 ላይ ታገኙታላችሁ። ጥናታችን ግን የሚያተኩረው እግዚአብሔር ብዙ ስም ነው ያለው፣ ሁሉን መናገር አንችልም። የምናተኩረው እኔ ነኝ ያለው ላይ ነው። እና ይህንን ቃል በዕብራይስጥ አኒሁ ይሉት ነበር። አኒሁ እንደገና ደግሞ አረማይኩን ነግሬያቸዋለሁኝ፣ አናሁ። እና ወደ ግሪክ ሲተረጎም መጽሐፍ ቅዱስ በግሪክኛ ነው የተጻፈው አዲስ ኪዳን ማለት ነው። ሳይተረጎምም እንደው የተጻፈው አዲስ ኪዳን ማለት ነው። ግን ሴፕትጀንትም ሲተረጎም ደግሞ ኢጎ አይሚ ነው ያሉት፣ እኔ ነኝ የሚል። አብዛኛው እንግሊዘኛ ትርጉም ይህንን እኔ ነኝ የሚለውን ቃል የወሰደው በዚህ ነው። ጥናታችን እንግዲህ በዚህ ስም ላይ ያተኮረ ነው። ለክርስቶስ የተሰጠ ስም ነው። ከዚህ ሌላ የእግዚአብሔር ስም የለም ማለት አይደለም። እንዳልኳችሁ ሁሉን አልሄድበትም። አንዳንድ ጥቂት ላስታውሳችሁ። አዶናይ አለ፣ ማስተር ኦቨር ኦል ማለት ነው። የሁሉ ጌታ ማለት ነው። ኤል ቤቴል አለ፣ ኤል ቤቴል የሚልም አለ። ዘ ሃውስ ኦፍ ጋድ ማለት ነው። የእግዚአብሔር ቤት አምላክ ማለት ነው። ኤል ኤሎሂ ይዝራኤል የሚልም አለ፣ የእስራኤል አምላክ ማለት ነው። ኤል ሙና፣ ሙና ማለት እውነት ነው፣ ታማኝነት ማለት ነው። ያው ለአማርኛ ይቀርባል። ሙና እሙን ነው እንል የለም እኛ። ስለዚህ ዘ ፌስፉል ጎድ ማለት ነው። ኤል ሃካቦድ God of glory ማለት ነው የክብር አምላክ El Cana the jealous God ማለት ነው እግዚአብሔር ቀናተኛ አምላክ ነው ከዚህ ውጪ ደግሞ ጥቂት አሁንም ለወርወርላችሁ ምሳሌያዊ የሆኑ ዘይባዊ የሆኑ ስሞች አሉት Ancient of Days መደበኛውን ትርጉም ተመልከቱት የድሮ ትርጉም ዳንኤል ስንማር ምዕራፍ 7 ላይ አይተነዋል የሰው ልጅ የሚለው ቃል ያለበት ቦታ ታስታውሱ እንደሆነ በዘመናት ወደ ሸመገለው ነው የሚለው የኛው ትርጉም ግን መደበኛው ጥሩ ትርጉሞታል ጥንታዌ ጥንቱ ስሙ ነው እስቲ ጥንታዌ ጥንቱ በሉ ጥንታዌ ጥንቱ Ancient of Days ሌሎችም ስሞች አሉት Rock He's my rock እንላለን አይደለም እንዴ እና አለት ነው Refuge አምባችን ነው አይደለም እንዴ እግዚአብሔር መጠለያችን ነው አምባ ነው መጠለያ ነው Refuge ማለት መጠለያ ነው አምባም የሚል አለ Fortress አይደለም እንዴ Fortress የሚታወቅበት ስሙ ነው እንደ መዝሙር 18 ቁጥር 2 ላይ ታገኛላችሁ እና ሌላም ስም አለው shield ወይም ጋሻ ይሄንንም ዘፍጥረት 15 አንድ መዝሙር 84 11 ይሄን በመሳሰሉ ቦታዎች ታገኙታላችሁ እግዚአብሔር ለአብርሃም ምን አለው እኔ ላንተ ጋሻ ነኝ አለው ለዚህ ነው ጋሻ የሚለው ስም ብዙዎቻችን እንዲሁ ነው አይደለም እንጣለም እናረጋው በመሰረቱ እኮ ጋሻ የሚለው በቃ የኔ ጋሻ መከታዬ መከላከያዬ ጠባቂዬ ማለት ነው አይደለም እንዴ እና እግዚአብሔር ጋሻ ነው ለአብርሃም ብቻ አይደለም ለኔም ነው ላንቺም ላንተም ለሁላችንም ነው ማለት ነው እና ብዙ ስሞች አሉት እን ማወቅ ቆንጆ ነው መዝሙር 9:10 ላይ ዳዊት ምን ይላል አንድ ቃል አንብብላችሁ ስምህን የሚያውቁ ሁሉ ባንተ ይታመናሉ አቤቱ የሚሹህን አትተዋቸው የእግዚአብሔርን ስም ማወቅ እርሱን የበለጠ ማወቅ ይሆንልናል በርሱ ለመታመን እንድንችል ያድርገናል ማለት ነው እና አንተን ማወቅ በተለይም እኔ ነኝ ያለውን ስም ማወቅ በጣም 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 በረከት አለው የእግዚአብሔር ስም ማንነቱን ችሎታውን ባህሪውን ይገልጻል ስም ብሎ አይደለም ቅድም የነገርኳቸው በሙሉ የተነገሩት ቃሎች በሙሉ በከንቱ አይደለም ማንነቱን ባህሪውን ስራውን የሚገልጹ ናቸው ስም እንዲሁ ከምድር ተነስቶ አይወጣም እኛ አሁን አይተን ወይንም ኤል ጀምረን እንዳገኘው ነው ስም እናወጣው ወይንም ዝም ተብሎ ነው ማለት ነው ለምሳሌ ሔዋን አላት አዳም ነው ስሙን የሰጣት የብዙዎች እናት ስለምትሆን ነው ነጭ አይደለም እንዴ እናቶች አላችሁ እዚህ ግን የሁሉ መሰረት እናት ሔዋን ነች ሔዋን ማለት ያ ነው እግዚአብሔር ደግሞ አብርሃምን ስም ሰጠው ድሮ ስም ነበረው አብርሃም ነበር ስሙ አሁን እግዚአብሔር ወሰደውና አብርሃም አለው የብዙ ህዝብ ኔሽንስ አባት ስለሚሆን እውነትም ነው ኢቭን እኛ በአዲስ ኪዳን እንኳን አሁን በእምነት በክርስቶስ የዳኑ ሰዎች የምንጠቅሰው ይህንን ነው በእምነት የአብርሃም ልጆች ነን በስጋ በደም እንደነ እስራኤላውያን አንጠቅስ ይሆናል ነገር ግን የአብርሃም ልጅ ያልሆነ ማንም የለም ማለት ነው ስም አወጣለት እና አብርሃምም ደግሞ እውነትም እንደ ስሙ ሆነ ሶራን ሚስቱን እግዚአብሔር ሳራ አላት ሶራ መሪ እንደሆነች የሚናገር ነበረ ግን አሁን ደግሞ እግዚአብሔር ሳራ ሲላት ልዕልት በቃ በእውነት ከሚስቶች መካከል ሁሉ ከሴቶች ሁሉ ሳራ በጣም ደርባባ የከበረች ለቤተሰብ ለምሳሌ የምትሆን ነው ለዚህ አይደለም እንዴ ብዙዎቻችን የአብርሃም የሳራ ጋብቻ ያድርግላችሁ እያልን የምንዘምረው እና እንደዛ ብሎ ስሟን ቀየረ ስም ተግባርን ባህሪን ሁሉ ሳይቀር ይለውጣል ያዕቆብን እግዚአብሔር ምን ብሎ ነው ስሙን የቀየረው? እስራኤል ከሰውም ከእግዚአብሔርም ጋር ታግሎ ያሸንፋልና። ስለዚህ እስራኤል የሚለው ስም ታግሎ ያሸነፈ ወይም የእግዚአብሔር ልዑል ማለት ነው። ይህንን የከበረ ስም ሲሰጠው ልክ እንደ ስሙ ነው የሚሆነው። ያው ከእኛ የሚለየው በዚህ ነው። ስለ ኢየሱስ የተባለውን ታውቃላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 21 ላይ ታገኙታላችሁ። የተነገረው የማርያም እጮኛ ለነበረው ለዮሴፍ ነው እና ትወልዳለች፣ ስሙንም ማን ትለዋለህ አለው መልአኩ። ኢየሱስ ትለዋለህ። ለምን? እሱ ሕዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ነው ለሁሉ፣ ለአንተ፣ ለአንቺ፣ ለእኛ፣ ለዓለም ሁሉ። ከዚህ የተነሳ መድኃኒ ዓለም የዓለም መድኃኒት እንለዋለን። ስም እንደኛ ዝም ብሎ አይሰጥም ማለት ነው። ወላጆቻችን ምኞታቸው ትልቅ ቢሆንም እንኳን ለምሳሌ የጥሩ ሰው ወላጆች ጥሩ ሰው አሉት፣ ጥሩ እንዲሆንላቸው ምኞታቸው ነበር። የእኔ ወላጆች አባቴ ነው ስሙን ያወጣልኝ፣ ተስፋ አለ። ተስፋ እንደሆነላቸው ፈልገዋል ማለት ነው። አይደለም እንዴ? ምኞታቸውን ይናገራል። ግን እነሱ ምኞታቸው እንዲፈጸም ማድረግ ይችላሉ? ጥሩ ሰው ተብሎ መጥሞ ሰው መሆን ይቻላል? አይደለም እንዴ? ተስፋ ተብሎ እርግማን መሆን ይቻላል? የሁላቸውን ስም ወስዱና ስሙ። ምን ችሎታ አላቸው? ወላጆቻችን እኮ ምኞታቸውን ብቻ ነው የገለጹ። እግዚአብሔር ግን ስም ከሰጠ ስሙ የሚለውን እንድትሆን ማድረግ ይችላል። ለዚህ ነው እግዚአብሔር ስም ሲሰጥ ስሙ ተግባርን መግለጽ የሚችለው። ለዚህ ነው እግዚአብሔር ያንን የማድረግ ችሎታ አለው። የእግዚአብሔር ስሞች ብዙ ናቸው ብለናል። ያው እንዳልኳችሁ ባህሪውን ይገልጻል። እንዳልኩት ይሄ YHWH የሚለውን የከበረውን ያህዌ የሚለውን ስም ማለት ነው። አዶናይ በሚለው የግዴታ ሊጠሩት ስለማይቻል ዛሬ እኛ እግዚአብሔር ስም ዝም ብሎ ነው በየምክንያቱ ይለጠፋል። በየእንትኑ ምንም ማለት አይደለም። አሁን ለብዙዎቻችን ግን የከበረ ነው ቃሉ። ከትእዛዙ አንዱ በብሉይ የእግዚአብሔርን ስም በከንቱ አትጥራ ነው። አሁን እኛ ስሙን ለመጥራት ተከልክለናል ለማለት ሳይሆን የከበረ እንደሆነ እንድናይ ነው የምፈልገው። እንኳን ስሙ በእኛ ላይ ከተጠራ በኋላ ይሄ ስሙ በእኛ ላይ የተጠራውን ስም እንዳናረክሰው እርምጃችን ሁሉ ጥንቃቄ ያለበት ሊሆን ይገባል። የእግዚአብሔርን ስም ተሸክመው ኢቭን ክርስቲያን ነኝ እንላለን። ክርስቲያን የሚለው ስም ከየት መጣ? ክርስቶስ ባይኖር ክርስቲያን የሚለው ስም የለም። አይደለም እንዴ? ክርስቶስን የመሰለ ማለት ነው። ይህንን የከበረውን ሰው መድኃኔዓለም የምንለውን የእሱን ስም ተሸክመን ስሙ ከሚለው ውጭ ስንኖር እንዴት አሳዛኝ ነው ማለት ነው። እና ከዚህ የተነሳ ነው 3BC ላይ ለነኛ ትእዛዝ ስለወጣ ይህንን ስም ሊናገሩት አይችልም ነበረ። ወደ መነሻ ጥቅሳችን ስንሄድ የሚቀጥለው ሳምንትም ብዙ አብራራላቸዋለሁኝ። ዘጸአት 3:14 ላይ ለሙሴ የተባለው ምንድን ነው? እኔ ነኝ። ማን ላከኝ ልበለው? ልበላቸው፣ እኔ ላከኝ በላቸው። ቁጥር 15 ላይ ሲደርስ ያህዌ ላከኝ በላቸው፣ የአባቶቻቸው አምላክ ላከኝ በላቸው። የፈለገውን ስም ውሰዱ። የአባቶቻቸው አምላክ የሚለውን ያህዌ የሚለውን እንደምታነቡት ቨርዥን እኔ ነኝ ነው አይደለም በላቸው ያለው። አሁን ደግሞ የአባቶቻቸው አምላክ እግዚአብሔር የተጠራበት ስም ነው ቀደም ብሎ፣ ወይም ደግሞ ያህዌ ሲል እኔ ነኝና ያህዌ አንድ ነው ማለት ነው። አይደለም እንዴ? እኔ ነኝና ያህዌ አንድ ነው። ከዚያ የተነሳ ነው ጌታም ሲመጣ እዛ ጌቴሴማኒ እንዴት እንደተፈነገሉ አይታችኋል። ኢየሱስን እንፈልጋለን ሲሉ አናሁ ሲላቸው በአረማይክ አይታችኋል እንዴት እንደተገለበጡ? ለምን ይመስላችኋል? የስሙ ኃይል ማለት ነው አይደለም እንዴ? ፈነጋገላቸው እነኛን። አኒ የሹዋ ያህዌ ወይም መሲህን ለሚፈልጉት አኒ የሹዋ ሐማሽያክ እና መሲሁ ክርስቶስ ነኝ ማለቱ ነው። የእግዚአብሔርን ስም ማወቅ ታዲያ ጥቅም አለው። እኔ ማተኩረው አንዱ ላይ ብቻ ነው። ሰሞኑ ስንማር በተለይ ዮሐንስ ወንጌል ስለ ክርስቶስ ማንነት ወደኋላ ሄዶ ብዙ የገለጸ ስለሆነ መጽሐፉንም ስታነቡ የሚቀጥለው ሳምንት እገባበታለሁኝ። እግዚአብሔር በመጀመሪያ ነው የሚለው ከዘፍጥረት ጋር እንዳይመስላችሁ። ምን ብሎ ነው ዘፍጥረት የሚጀምረው? እግዚአብሔር በመጀመሪያ ነው። ይሄኛውም ደግሞ በመጀመሪያ ምን ነበር ይላል? ቃል ነበረ። ቃልም ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። ቃልም ምን ነበረ? እግዚአብሔር ነበረ ይላል። ያለ እርሱ አንዳች የሆነ የለም። ሁሉ ነገር የመጀመሪያው ያ እኔ ነኝ ያለው ማለት ነው። ለዚህ ነው ስሙ ይሄ ስለሆነ እነኛ ያንን ቃል ሲሰሙ አናሁ ሲላቸው ግልብት በጣቸው የተፋው። ከባድ ስም ነው፣ ከባድ ስም ነው። እንደውም ይህንን ስም መጥራቱ ስለገባቸው ቅድም ያነበብኩላችሁ ጥቅስ ላይ ደግሞ ዮሐንስ ወንጌል 8:58 ላይ ድንጋይ አንስተው ሊወግሩት ፈለጉ ይላል። እሱ ጌታ ስለሆነ ከዓይናቸው የመሰወር ችሎታ ባይኖረው ኖሮ ሊወግሩት ነበር ማለት ነው። ነገር ግን በመካከላቸው ሰንጥቆ አለፈ። የት ነው የት ሲፈልግ ይሆን አያገኘው። ሰንጥቆ በመካከላቸው ሄደ ይላል ቃሉ። እና ምክንያቱም እሱ አምላክ ነው። በጌታ ፊት እንግዲህ ሰው ሁሉ የሚቆምበት ጊዜ አለ። የዚህ ጊዜ አንዳንዶቻችን እግዚአብሔር እናውቃለን እንላለን፣ ግን ፍርሃት አለኝ። ፍርሃቱ ምንድን ነው? እስቲ በምሳሌ ላስረዳችሁ። ብዙዎቻችሁ ትምህርት ቤት ይሄዳችኋል። ትምህርት ቤት ሃይድሮጅን የሚባል አየር ውስጥ እንዳለ እንደተነገራችሁ ታውቃላችሁ? ስንቶቻችሁ ሃይድሮጅን እንዳለ ታውቃላችሁ? ሃይድሮጅን እንዳለ ታምናላችሁ? አትናገሩም። አለ አይደለም እንዴ ሃይድሮጅን? ኦኬ። ትምህርት ቤት ያንን ቃል ከሰማችሁ በኋላ ስለ ሃይድሮጅን ስታስቡ ስትጨነቁ፣ በሕይወታችሁ ሃይድሮጅን የሚለው የሚያመጣው ለውጥ አለ? የለም አይደለም? ምንም አለ? እስቲ ሃይድሮጅን ሕይወቴን ለውጦታል የምትሉ አለ? እንደውም አታስቡትም። በእግዚአብሔር ፊት ሁላችንም ቆማለን። እኔ አይዟችሁ ቁሙ ማለት አይደለም፣ ግን በፊቱ አንድ ቀን ሳንወድ እንቆማለን። ሶሪ አላብራራሁላችሁ። ኢትስ ኦራይት ከቃሉ ሊሆን ይችላል። በእግዚአብሔር ፊት እንቆማለን። ስንቆም በእኔ መኖር ታምናለህ ሲል እንዲህ አምናለሁኝ። ኧረ እንኳን በአንተ በልጅህም አምኛለሁኝ፣ ክርስቲያን ነኝ። ታዲያ በመኖሬ ካመንክ ለምንድን ነው እኔ ኤግዚስት እንደማላደርግ የኖርከው? አይደለም እንዴ? ለምን በውሳኔዎችህ አላስገባኝም? በጉዳዮችህ ውስጥ እኔን አላሰብክም? ለምን? አንተ እኮ እኔን ትሪት ያደረከኝ እንደ ሃይድሮጅን ነው ቢለን ትክክል ነው? ትክክል ነው። ሃይድሮጅን እናውቃለን አይደለም እንዴ? በመኖሩ እናምናለን። ግን ኢዳዝን ቦዝራስ የሃይድሮጅን ጉዳይ አንዴ የሰማነው ነው። እግዚአብሔርን እንደዛ ትሬት ያደረግነው ሰዎች ካለን ያ አሳዛኝ ነው። ጌታ አለ ብሎ ማመን አስፈላጊ ነው። እሱን ያየ እግዚአብሔርን አየ፣ ጌታን ያየ። ያው ፓሽን ኦፍ ክራይስት ላይ የተባለውንም ነግሬያቸዋለሁኝ። ስለ አኒሁ ስለ አናሁ ስለ ይጉ ይማይ አይሚ ስለ ይጉ አይሚም ነግራችኋለሁ። እኔ ነኝ ያለው እነተኛ ማንነቱን የሚገልጽ ስሙ ነው። ቃሉ ከየት እንደመጣም ነግራችኋለሁ። መጽሐፍ ቅዱስ ውስጥም ብዙ ቦታ ነው ያለው። የሚያስገርመው በተለይ አሁን አዲስ ኪዳን ውስጥ እንማር ክርስቶስ ይሄንን ቃል እንዴት እንደተጠቀመና ያለን በተለይ ከዮሐንስ ወንጌል። ዮሐንስ ወንጌል ዋና ዓላማ ሰዎች ክርስቶስ አምላክ እንደሆነ እንዲያምኑ ነው። ከወንጌሎች ሁሉ መጨረሻ የተጻፈ ነው። ግን ትልቁ የወንጌሉ ዓላማ ገልጾታል። ሳምንት ወደ ዮሐንስ ወንጌል እንገባ ይሆናል እና ዓላማው ራሱ የክርስቶስን አምላክነት መግለጽ ነው። ለዚህ ነው ከመጀመሪያ ወደ ዘፍጥረት ወስዶ ክርስቶስን ከመጀመሪያው ፈጣሪ ጋር አንድ አድርጎ ያቀረበልን። ስለዚህ ያንን እንማራለን። የሚከተለው ሳምንት ነው። ዛሬ አንደርስም። ትልቁ ዓላማው ይሄ ነው እና ፓተርን አለው። ታዲያ ሁሉን ነገር ስታነቡ ፓተርን አለው። ፓተርንና ዲዛይን የሚያስደንቃቸው አንዳንድ ጊዜ ያጋጣሚ ነገሮች አሉ። አንዳንድ ነገሮች በአጋጣሚ ያስደንቃሉ። ለምሳሌ አሁን ሁለት ዝሆኖች፣ አንደኛው ከፊት ሆኖ ሁለተኛው ከኋላ ሆኖ ኩምቢ ገጥመው ሰርከስ ላይ እንደሚታየው ቢሄዱ አዎ አጋጣሚ ነው ብሎ መገመት ይቻላል። ወይ ትንሽ ትሬኒንግ ሰጥተዋቸው ነው ማለት ይቻላል። ግን 100 የሚሆኑ ዝሆኖች ተከታትለው ሲሄዱ ብታዩ ፓተርን አለው፣ ዲዛይን አለው። ልክ እንደዛው ነው እግዚአብሔር መጽሐፍ ቅዱስ ውስጥ ጌታ ኢየሱስም በአዲስ ኪዳን ውስጥ እነኚህን ቃሎች የተጠቀመው ፓተርን አላቸው፣ ዲዛይን አላቸው። ዮሐንስ ወንጌል ውስጥ ስንገባ ልታዩ ትችላላችሁ። ዮሐንስ ወንጌል ክርስቶስ ካደረጋቸው ታምራት ውስጥ አምላክነቱን የሚገልጹትን የተጻፈው አምላክነቱን ማስተማሪያ ስለሆነ ከሚራክሎቹ 7ቱን መርጦ 7ቱን ነው ያስቀምጠልን። እንደገና ደግሞ ክርስቶስ ይህንን ስም አኒ የሽዋ ያህዌ ብሏል፣ እኔ ነኝ ብሏል። እኔ ነኝ ያለው ነው ሲጠቅሰው ይህንን እኔ ነኝ ከሚለው ቃላት ውስጥ መርጦ ሌሎች ታሪኮች አሉ። ውሃው ቦታ ወይም ደግሞ አንዳንድ ቦታ የተናገረው ግን በተለይ 7 ቦታዎች 7 ወድ ይፈጅብናል ያ ብቻ እኔ ነኝ ሲል አስተምሯል። ቀላል ይመስለናል። አሁን አንዳንዱ ክርስቶስ ለሁሉ ሁሉም መሆን የሚችል ነው፣ ሁሉም ከብሉይ ጋር የተያያዘ ነው። እኔ ምንድን ነኝ ብሏል? የህይወት እንጀራ ነው አይደለም እንዴ? እና በብሉይ ኪዳን እነኛ ርቧቸዋል፣ እግዚአብሔር አስርቧቸዋል ተከተለውት። ከላይ ከሰማይ መና እያወረደ ነው አይደለም? ሰው የመላእክትን እንጀራ በላ አይደለም? የመላእክትን ምግብ እንዳበላቸው እኔ ይሄን ነኝ። ብሉይ ኪዳን ውስጥ ያለውን በሙሉ እግዚአብሔር ለእነኛ የሆነላቸውን በሙሉ ነው ያደረገው። 7 መርጦ እነኚህን 7 ቃላቶች 7 ውዱስ እንማራለን። አንድ መግቢያ እንጨምራለን፣ መዝጊያ እንጨምርበታለን። መጨረሻ ላይ የምንማረው እኔ ነኝ ስላለው ጌታ ነው። አንገቶቻችን ዝቅ አድርገን እንጸልያለን። አሁን መነሳት ትችላላችሁ። አይዟችሁ እንጸልይ። ጥሩ ሰው ደስ ካለው መጥቶ ይጸልይልናል።